ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የህወሓት ስም ከአሸባሪዎች ዝርዝር ተነሳ።
ብዙ ሐሳብ የተነሳው ህወሓት በጦር ወንጀልና በጅምላ ጭፍጨፋ በዘር ማጥፋት ወንጀል የሚከሰስ ድርጅት መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ያረጋገጠው ሆኖ እያለ ህወሓትን ከሽብር ማንሳት ከተጠያቂነት እንዲያመልጥ ማድረግ አይደለም ወይ የሚል አንደኛው ተነስቷል።
ድሮም ህወሓት አሸባሪ መባል የነበረበት ድርጅት አልነበረም። ምክንያቱም በኢትዮጵያ ትልቅ ለውጥ ያመጣና አዲስ ምዕራፍ የከፈተ ድርጅት ነበረ። ከሌሎች ድርጅቶች ጋር በመሆን ማለት ነው። በኢትዮጵያ በጣም ከፍተኛ እና ፈጣን ለውጥ የመጣበት ባለ ዳብል ዲጂት እድገትም የተመዘገበበት ኢትዮጵያ በመሰረተ ልማት፣ በማህበራዊ ልማት፣ ኢቭን በኢኮኖሚ፣ በፖለቲካም ሰላም በማረጋገጥ ረገድም በጣም ከፍተኛ ውጤት የታየበት ጊዜ ነበረ።
በመጀመሪያ የሰማችኋቸው ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል ዶክተር ደሳለኝ ጫኔ ሲሆኑ እሳቸውን ተከትሎ የሰማችኋቸው ደግሞ የህወሓት ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ናቸው። ሙሉ ዘገባው በዕለቱ አብይ ሲቀርባል፣ ተከታተሉ። ረቡዕ መጋቢት 13 2015 ዓ.ም ተመረጠ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሱ ግላንድ ራዴ፣ የሰዓቱን የዓለም ዜና የሚያሰማን ደግሞ እንግድ ወልዴ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት ልዩ ልዩ ቅንብሮችና ዘገባዎችን ይዘን አብረናችሁን ዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የህዝብ ተወካዮች ምክር ቤት ህወሓት ከሽብርተኝነት ዝርዝር እንዲነሳ ዛሬ ውሳኔ አስተላልፏል። ህወሓት ከሽብርተኝነት እንዲነሳ በቀረበው የውሳኔ ሐሳብ ላይ ከምክር ቤት አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውን ቪኦኤ ከውስጥ ምንጮች ማወቅ ችሏል። ህወሓት ቀድሞውንም በአሸባሪነት መፈረጅ አልነበረበትም ያሉት የፓርቲው የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን የዛሬው ውሳኔ ለትግራይ ክልል ህዝብና ለፓርቲው በነጻነት መንቀሳቀስ ፋይዳ እንዳለው ገልጸው ውሳኔውን አድንቀዋል። ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ በበኩላቸው ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ መፈረጁን ጠቅሰው ዛሬ የተላለፈው ውሳኔም ወቅቱን ያልጠበቀ ነው በማለት አጥብቀው ተቃውመዋል። መንግሥት በበኩሉ ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ብሏል። አድማጮች፣ ሙሉ ዘገባውን በአብይ ርዕስ እናቀርባለን። የአሜሪካ መንግሥት በሰሜን ኢትዮጵያው ጦርነት ወቅት የጦር ወንጀል እንደተፈጸመ ዕውቅና ከመስጠቱ ጎን ለጎን የተባበሩት መንግሥታት ድርጅት ገለልተኛ አጣሪ ቡድን ለሚያከናውነው ሥራ ድጋፍ እንዲሰጥ ሂውማን ራይትስ ዎች ጠየቀ። የሰብአዊ ድርጅቱ ጥያቄውን ያቀረበው የአሜሪካው የውጭ ጉዳይ ሚኒስቴር ከትናንት በስቲያ ባወጣው ዓመታዊ የሰብአዊ ሪፖርት ላይ በሰሜን ኢትዮጵያ በተደረገው ጦርነት የተሳተፉ ሁሉም ወገኖች የጦር ወንጀል ፈጽመዋል ሲል አስታውቆ ነበር። ኢትዮጵያ በመልሱ ከአሜሪካ በውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን በኩል የተሰማው መግለጫ ወገናዊና ተንኳሽ ነው ስትል በውጭ ጉዳይ ሚኒስቴሯ በኩል ትናንት ባወጣችው መግለጫ አስታውቃለች። የኤርትራ መንግስትም ለአሜሪካው መግለጫ ዛሬ መልስ ሰጥቷል። በሰሜን ኢትዮጵያ በተካሄደው ጦርነት የኤርትራ ኃይሎች የጦር ወንጀልና በሰብአዊነት ላይ ወንጀል መፈጸማቸውን አረጋግጠናል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ያወጣውን ሪፖርት ኤርትራ ውድቅ አድርጋለች። ኤርትራ የሚገኘው ዘጋቢያችን ብርሃነ በርሄ ያደረሰንን ዘገባ ስመኝሽ የቆየት አቅርበዋለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ በየዓመቱ የሚያወጣው የ2022 ዓ ም ሪፖርት ላይ በሰሜን ኢትዮጵያ በተካሄደው ጦርነት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊት፣ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ኃይሎችና የአማራ ኃይሎች የጦር ወንጀል መፈጸማቸውን ይፋ ማድረጉን ተከትሎ ኤርትራ ተቃውሞዋን አሰምታለች። የኤርትራ መንግስት ትላንት ባወጣው መግለጫ በኤርትራ ላይ የቀረበው ውንጀላ በመረጃ ያልተደገፈና ጭብጥ የሌለው ነው ሲል የቀረበበትን ውንጀላ አስተባብሏል። የኤርትራ መንግስት በመግለጫው በኤርትራ ላይ የቀረበው ወንጀልና ክስ የአሜሪካ አስተዳደር በኤርትራ ላይ የሚከተለው ኢፍትሃዊ የጥላቻ አቋምና የማጥላሸት ተግባር ነው ሲል የበኩሉን ክስ አሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ መጋቢት 11 2023 ዓ.ም ምረት ይፋ ያደረጉት ሪፖርት ላይ የተካተተው ውሳኔ የኢትዮጵያና የኤርትራ ጦር ሰራዊት እንዲሁም የህወሓት ኃይሎችና የአማራ ክልል አባላት የፈጸሟቸውን ጥቃቶች የሚያጠቃልል ሲሆን ብሊንከን የጭካኔ ድርጊቶችን የፈጸሙ አካላት ተጠያቂ መሆን አለባቸው ብለዋል። ብሊንከን አክለው በሰባዊነት ላይ ወንጀል በመፈጸም ከህወሓት በስተቀር ሶስቱን ተጠያቂ ሲያደርጉ በዘር ማጥፋት ተግባር ደግሞ የአማራ ልዩ ኃይልን ተጠያቂ አድርገዋል። የዩናይትድ ስቴትስ ሪፖርት ማስረጃ በሌለው ክስና ማስፈራራት ኤርትራና ኢትዮጵያ ላይ ጫና ለመፍጠር የተደረገ አሻጥር ነው ያለው የኤርትራ መንግስት የአሜሪካ መንግስት ህጋዊ ካልሆነ ጣልቃ ገብነትና ወንጀላ እንዲታቀብ ጠይቋል። የኤርትራ ኢትዮጵያና የቀጠናው ህዝቦች ችግሮቻቸውን በራሳቸው የመፍታት ሙሉ አቅም እንዳላቸው አመልክቷል።
የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሁደን ከ370 በላይ በእስር ላይ የነበሩ አመራሮችና አባላቱ መለቀቃቸውን አስታወቀ። በተያያዘ ዜና 70 የሚሆኑ አመራሮችና አባላቱ ከእስር መለቀቃቸውን የጉሙዝ ህዝቦች ነጻነት ንቅናቄ አስታውቋል። ናኩር መልካ የዜናውን ዝርዝር ልኳል።
የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴ ሊቀመንበር አቶ ግራይን ጉደታ በእስር ላይ የነበሩ ከ370 በላይ የፖለቲካ ድርጅቱ ማዕከላዊ ኮሚቴ አመራሮች አባላትና ደጋፊዎች ሰሞኑን መለቀቃቸውን ለአሜሪካ ድምጽ ተናግረዋል።
463 ኪሳቸው እንደተቆረጠ ነው መረጃ የደረሰን የነበረው። በዚህ በአሶሳ 46ቱ ተፈቷል። እዛ ውስጥ የነበረው ማዕከላዊ ኮሚቴያችን ወደ 4-5 ወጥተዋል። እነሱ አሁን እዚህ አሶሳ ያሉት በመተከል ያሉ ግን ከ300 ውስጥ ወደ 217 ሰው ወጥተዋል። አሁን ገና 378 ይመስለኛል።
በተያያዘ ዜና ከሰባ በላይ አመራሮቹና አባላቱ ከእስር መለቀቃቸውን የቤኒሻንጉል ህዝቦች ነጻነት ንቅናቄ በሄነን መሪ አቶ አብዱል ዋሃብ ማዲ ገልጸዋል።
በሰላም ስምምነት ፋንታ ታሰረ ሰዎቹ እንዲፈቱልን በእውነት እንፈቶ ነው ያሉ። አንድ 70 ሰው ሆነዋል የተፈቱዋሉ። አሶሳ ሰው ሆኖ ነው ሰዎችማ ያው የቤተሰባቸው ጋር ሄደው ቀላቀለው የክልል ልማት እንዲሳተፉ ነው የወጡት።
የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር ሃሩን ዑመር በዚህ 2015 ጥቅምትና ታህሳስ ወራት ውስጥ ከታጣቂዎቹ ጋር በተደረገው የሰላም ስምምነት መሰረት የተቃዋሚ ፖለቲካ ድርጅቶች አመራሮችና አባላት በእርቅና ምህረት ከእስር መለቀቃቸውን ተናግረዋል።
አንድ ላይ ነው ተለቀቁ የጎዲን ወደ 300 በላይ ነው ተለቀቀው የቤ ይህንን ወቃ 5 ቀን በፊት ቀሪ የነበሩ ሰዎች 53ቶቹን ተለቀዋል። ወደ ማህበረሰቡ ተቀላቅለዋል። ለማንኛውም ዜጋ ትሪት ይደረጋሉ።
ነገር ግን በክልሉ አሶሳ፣ ካማሽና መተከል ዞኖች ውስጥ እስካሁን ያልተለቀቁ የተቃዋሚ ፓርቲዎቹ አመራሮችና አባላት እንዳሉ መሪዎቹ ላቀረቡት ቅሬታም ኮሚሽነር ሃሩን ቅሬታውን መቀበላቸውን ጠቅሰው የሚፈቱበት ሁኔታ ላይ ከፍትህ አካላት ጋር እየሰሩ መሆናቸውን አስታውቀዋል። በክልሉ ውስጥ ባለፉት 4 ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት በርካታ ተፈናቃዮችን ወደየአካባቢያቸው የመለሰ መሆኑን ስለመግለጹ መዘገባችን ታወሳል። ለአሜሪካ ድምጽ ታኩር መልካ ካምቦ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጦርነትን በመሸሽ ከሶማሊያ ወደ ኢትዮጵያ ሶማሌ ክልል በመግባት ላይ ለሚገኙ ስደተኞች ህይወት አድን እርዳታ ለማድረግ የ116 ሚሊዮን ዶላር ድጋፍ እንዲደረግ የተባበሩት መንግስታት የረድኤት ድርጅቶች ጥሪ አቅርበዋል። ባለፈው ወር ላስካኑድ በተባለችው የሶማሊያ ግዛት ግጭት ከተቀሰቀሰ በኋላ በመቶ ሺህ የሚቆጠሩ ሶማሊያውያን የአገር ውስጥ ተፈናቃይ ሲሆኑ 100 ሺህ የሚጠጉት ደግሞ የኢትዮጵያን ድንበር አቋርጠው ገብተዋል። አብዛኞቹ ኢትዮጵያ የደረሱ ስደተኞች ህጻናትና ሴቶች እንዲሁም በዕድሜ የገፉ አዛውንቶች ናቸው ሲል የተመድ የስደተኞች ከፍተኛ ኮሚሽን ዛሬ ከጀኔቫ ባወጣው መግለጫ አስታውቋል። በመሬት ላይ ያለው የሰብአዊ ሁኔታ አሳሳቢ መሆኑንና በሽታ የመከሰት ዕድሉም ከፍተኛ ነው ብሏል። ኮሚሽኑ ከሌሎች ረድኤት ድርጅቶች ጋር በመሆን ባወጣው መግለጫ የኢትዮጵያ መንግስትና የአካባቢ ማህበረሰብ ስደተኞችን በመቀበል ሰብአዊ እርዳታ በማድረግ ላይ ቢሆኑም እየጨመረ በመጣው የስደተኞች ቁጥር ምክንያት አቅርቦቱ እየተመናመነ በመሆኑ ተጨማሪ እርዳታ ያስፈልገናል ብለዋል የረድኤት ድርጅቶቹ ከጀኒቫ ባወጡት መግለጫ። በኬንያ የሚገኙ የሰብአዊ መብት ተሟጋቾች ፖሊስ በተቃዋሚ ሰልፈኞች ላይ የሚወስደውን ዘግናኝ ያሉትን እርምጃ አውግዘዋል። ሰኞ ዕለት በተካሄደው የመንግሥት ተቃውሞ ሰልፍ ወቅት አንድ የዩኒቨርሲቲ ተማሪ ሲገደል 31 የሚሆኑ ፖሊሶች ተጎድተዋል። በዚሁ በተቃዋሚው ራይላ ኦዲንጋ በተጠራው ሰልፍ ወደ 240 የሚሆኑ ሰዎች ተይዘዋል። የኬንያው የሰብአዊ መብት ኮሚሽን ከሌሎች መብት ተሟጋች ቡድኖች ጋር በመሆን ባወጣው መግለጫ በኬንያ ፖሊስ የተፈጸመው ከልክ በላይ የሆነ የኃይል እርምጃና ክልከላ አግባብ የለውም ብሏል። በኪሲሙ ከተማ አንድ የማሴኖ ዩኒቨርሲቲ ተማሪ በፖሊስ በተተኮሰ ጥይት መገደሉን መግለጫው አመልክቷል። ግድያውን በመቃወም ተማሪዎች ትናንት ሰልፍ አድርገዋል። ፖሊስ በበኩሉ ሰልፈኞቹ ጣቢያቸውን በመውረር አባሎቹ ላይ ድንጋይ ወርውረዋል ብሏል። 10 የፖሊስ መኪኖችም ተሰባብረዋል ተብሏል። ባለፈው ነሐሴ በምርጫ ስልጣን የተቆጣጠሩት ዊሊያም ሩቶ አስተዳደራቸውን በተመለከተና የናረ የመጣውን የኑሮ ውድነት በመቃወም የተቃዋሚው መሪው ራይላ ኦዲንጋ በየሳምንቱ ሰኞ ሰልፍ እንዲደረግ ጥሪ አድርገዋል። ሶማሊያ የሚቀጥለው ምርጫዋን በዓለም አቀፍ ደረጃ በተለመደው መንገድ እንደምታከናውን ፕሬዚደንት ሐሳን ሼክ መሐሙድ ትናንት አስታወቁ። ይህም አገሪቱ ለረጅም ጊዜያት በተዘዋዋሪ መንገድ ስታደርግ የነበረውን የምርጫ ሂደት የሚያስቀር ይሆናል። ሶማሊያ አንድ ሰው አንድ ድምፅ የሚለውን ዓለም አቀፍ የምርጫ አካሄድ አትጠቀምም። በምትኩ የጎሳ ወኪሎችና የግዛት ምክር ቤቶች ለአገሪቱ ፓርላማ አባላትን ይመርጣሉ። የፓርላማ አባላቱ ደግሞ ፕሬዚደንቱን ይመርጣሉ። ሶማሊያ ላለፉት 50 ዓመታት አንድ ሰው አንድ ድምፅ የሚለውን የምርጫ አካሄድ አልተጠቀመችም። የእግዚአብሔር ፍቃድ ከሆነ የሚቀጥለውን ምርጫ በፖለቲካ ፓርቲ ስርዓት መሠረት አንድ ሰው አንድ ድምፅ በሚለው መመሪያ እናከናውናለን ብለዋል ፕሬዚደንት ሐሳን ለፓርላማ ተወካዮች ባደረጉት ንግግር። የፓርቲ መድረኮች የፖለቲካ ሐሳብ መሸጫዎች ይሆናሉ ሲሉ አክለዋል ፕሬዚደንቱ። ጎሳዎች በሶማሊያ ፖለቲካ አካሄድ ላይ እንዲሁም የተወካዮች ምክር ቤት አፈ ጉባኤን፣ ጠቅላይ ሚኒስትርና ፕሬዚደንትን በመምረጥ ሂደት ውስጥ ቁልፍ ሚና ሲጫወቱ ቆይተዋል። አገሪቱ የሚቀጥለው ምርጫዋን በግንቦት 2018 እንደምታካሄድ ይጠበቃል። በመጨረሻም አድማጮች፣ በትናንትናው ዕለት ከዚህ ዓለም በሞት የተለዩት የብዝሃ ሕይወት ሳይንቲስትና የአካባቢ ጥበቃ ተሟጓቹ ዶክተር ተወልደ ብርሃን ገብረ እግዚአብሔር የቀብር ሥነ ሥርዓት ዛሬ በቅድስት ሥላሴ ካቴድራል ቤተ ክርስቲያን ተፈጽሟል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ትናንትና ከዚህ ዓለም በሞት የተለዩት ዶክተር ተወልደ ብርሃን ገብረ እግዚአብሔር በዛሬው ዕለት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ቤተሰቦቻቸውና ወዳጆቻቸውን ጨምሮ በርካታ ሕዝብ በተገኘበት ሥነ ሥርዓት ቀብራቸው በቅድስት ሥላሴ ቤተ ክርስቲያን ተፈጽመዋል። በቀብር ሥነ ሥርዓቱ ላይ የተነበበው የሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር የሕይወት ታሪክ በአዲስ አበባ ዩኒቨርሲቲ በአስተማሪነትና የሳይንስ ፋካልቲ ዲን በመሆን ማገልገላቸውን ያሳያል። ከ1978 እስከ 1983 ዓ ም ድረስ ደግሞ የአስመራ ዩኒቨርሲቲን በፕሬዝዳንትነት መርቷል። በአዲስ አበባ ዩኒቨርሲቲ የእጽዋት ቤተ መዘክር በመገንባት ተማሪዎቻቸው እንዲማሩበትና እንዲመራመሩበት አድርጓል ይላል የሕይወት ታሪካቸው። ከ1983 ዓ ም ጀምሮ ደግሞ በዓለም አቀፍ ደረጃ በብዝሃ ሕይወት ሀብትና ደህንነት ዙሪያ ተሟግቷል። የማህበረሰብ የፈጠራ መብት ባለቤትነት እንዲከበርም 77 የዓለማችን ታዳጊ ሀገራትን ወክለው በዓለም መድረክ ተከራክረዋል። ለእነዚህና ለሌሎች አስተዋጽኦቻቸው የተለያዩ ሽልማቶችን ማግኘታቸውም ተገልጿል።
በ1993 ዓ ም የአማራጭ ኖብል ሽልማት ተሸላሚ ሆነዋል። በ1998 ዓ ም የተባበሩት መንግስታት የአካባቢ መርሃ ግብር ዩኒት በምድራችን ጀግና ቻምፒዮንስ ኦፍ ዘ ኤርዝ የሚል ሽልማት ሰጥቷቸው በሲንጋፖር ተገኝተው ተቀብለዋል። ዘ ጋርዲያን የተባለው ዕድሜ ጠገብ አንጋፋ ጋዜጣ እንደ ኤሮፓ አቆጣጠር 2008 የዓለማችን 50 ምርጥ ሰዎች ብሎ ዕውቅና ከሰጣቸው ሰዎች መካከል አንዱ ዶክተር ተወልደ ነበሩ።
ዶክተር ተወልደ ብርሃን በብዝሃ ሕይወትና በአካባቢ ጥበቃ ዘርፍ ከመመራመር አልፈው የኢትዮጵያ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሆነው መርቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድን አዲስ አበባ።
አድማጮች፣ ለምሽቱ ያዝነው ዜና በዚህ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መጋቢት 13 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ ዝግጅቶቻችን ደግሞ አቀናባሪ አባየው ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ራም ማክሊን ነው። አድማጮች፣ አሁን በቀጥታ በሰዓታችን የጊዜ ሰሌዳ መሰረት ወደ ዕለቱ አብይ ርዕስ ነው የምንሻገረው። ቀደም ብለን በመግቢያው ያስተዋወቅነው ዘገባ ነው። የህዝብ ተወካዮች ምክር ቤት ህወሓት ከሽብርተኝነት ዝርዝር እንዲነሳ በዛሬው ዕለት ውሳኔ አስተላልፏል። ህወሓት ከሽብርተኝነት እንዲነሳ በቀረበው የውሳኔ ሐሳብ ላይ ከምክር ቤት አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውን የአሜሪካ ድምፅ ከውስጥ ምንጮች ለመረዳት ችሏል። ህወሓት ቀድሞውንም በአሸባሪነት መፈረጅ አልነበረበትም ያሉት የፓርቲው አደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን የዛሬ ውሳኔ ለትግራይ ክልል ህዝብና ለፓርቲው በነጻነት መንቀሳቀስ ፋይዳ አለው ሲሉም ውሳኔውን አድንቀዋል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን የፓርላማ አባል ዶክተር ደሳለኝ ጫኔ በበኩላቸው ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ መፈረጁን ጠቅሰው ዛሬ የተላለፈው ውሳኔም ወቅቱን ያልጠበቀ ነው ሲሉ አጥብቀው ተቃውመውታል። የፌዴራል መንግስት በአንጻሩ ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ይላል። ኬኔዲ አባትን የተከታተለው
የኢትዮጵያ ህዝብ ተወካዮች ምክር ቤት ዛሬ ባደረገው ልዩ ስብሰባ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሽብር ዝርዝር ውስጥ እንዲነሳ በአብላጫ ድምጽ ወስኗል። ውሳኔው በ61 ተቃውሞና በ5 ድምጽ ተአቅቦ መጽደቁን ምክር ቤቱ በፌስቡክ ገጹ ካጋራው መረጃ ለማወቅ ተችሏል። ህወሓት ከሽብርተኝነት የተሰረዘበት ውሳኔ በተላለፈበት የዛሬው የምክር ቤቱ ስብሰባ ላይ ከተወሰኑ በመንግስት ቁጥጥር ስር የሚገኙ መገናኛ ብዙሃን ውጪ ሌሎች መገናኛ ብዙሃን እንዲገቡ አልተፈቀደም። ሆኖም የአሜሪካ ድምጽ ያነጋገራቸውና ስማቸውን መግለጽ ያልፈለጉ ምንጮች ውሳኔው ከመጽደቁ በፊት ተቃውሞ ካሰሙት የምክር ቤቱ አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውንና ሰፊ ክርክርና ውይይት መደረጉን ገልጸዋል። የገዢው ብልጽግና ፓርቲ አባላትም ጭምር የውሳኔ ሐሳቡን በመቃወም አስተያየት መስጠታቸውም ታውቋል። በተጨማሪም ስብሰባው ድንገት መጠራት አልነበረበትም፣ ስለ ጉዳዩ አስቀድሞ ሊነገረንና ልንዘጋጅበት ይገባ ነበር በማለት ተቃውሞ ያሰሙ አባላት መኖራቸው ምንጮቻችን ገልጸዋል። በተወካዮች ምክር ቤት የነበረውን ውይይት በተመለከተ አስተያየት የሰጡን ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ የተነሱ ዋና ዋና ሐሳቦችን እንዲህ ገልጸዋል።
ብዙ ሐሳብ የተነሳው ህወሓት በጦር ወንጀልና በጅምላ ጭፍጨፋ በዘር ማጥፋት ወንጀል የሚከሰስ ድርጅት መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ያረጋገጠው ሆኖ ያለ ህወሓትን ከሽብር ማንሳት ከተጠያቂነት እንዲያመልጥ ማድረግ አይደለም ወይ የሚል አንደኛው ተነስቷል። ሁለተኛው ጉዳይ ደግሞ በፕሪቶሪያ የሰላም ስምምነት መሰረት ህወሓት ትጥቅ እንዲፈታ ተዋጊዎቹን ዲሞቢላይዝ እንዲያደርግ እና ወደ ካምፕ እንዲያስገባ እና በሂደት ወደ ማህበረሰቡ የማቀላቀል ስራ ይሰራል ተብሎ ተገልጾ ነበር ስምምነቱ ላይ። እሱን ደግሞ በአግባቡ እያደረገ አይደለም። እንዲሁም ከዛ በተቃራኒ አዳዲስ የወታደር ምልመላ፣ ማሰልጠን፣ በተለይ በአማራና በትግራይ ድንበር አካባቢዎች መካከል ትንኮሳ የማድረግ አዝማሚያዎች ስላሉ እሱን እያደረገ ባለበት ሁኔታ ታይሚንጉ ትክክል ነው ወይ፣ መንግስት ማስተማመኛ ይሰጣል ወይ ለኢትዮጵያ ህዝብ በሚል ከዚሁ ጋር የተያያዙ ጥያቄዎች ናቸው ከሞላ ጎደል ሲነሳ የነበረው።
ምን ምላሽ ተሰጠ? ይህንን የውሳኔ ሀሳቡን ካቀረበው የመንግስት አካል
የተሰጠው ምላሽ በመንግስት ከፍተኛ ባለስልጣኖች በኩል ምንድን ነው? አንደኛው ህወሓት ኦልሬዲ ወደ ጦርነት ሲገባ የፌዴራል መንግስቱን ተቋማት፣ ህገ መንግስቱንና መሰል ነገሮች አልቀበልም፣ የሚወጡ ህጎችንም አልገዛም ብሎ ስለነበር ወደ ጦርነት የተገባው አሁን የህጋዊ ስርዓቱን ተቀብሏል። የፌዴራል መንግስት ኢንስቲትዩሽኖችን ህጋዊነታቸውንም ተቀብሏል። ስለዚህ ከሞላ ጎደል የፖለቲካ ፍላጎቴ በኃይል አሳካለሁ የሚለውን ሀሳቡን ስለተወ በዚህ ሁኔታ የሰላም ስምምነቱም ወደ ተሻለ መተማመንና ወደ ተሻለ አተገባበር እንዲገባ የሽብርተኝነት ፍረጃውን ማንሳቱ የተሻለ መተማመን ይፈጥራል የሚል
የዛሬውን ውሳኔ በተመለከተ ለመቀሌው የአሜሪካ ድምጽ ባልደረባ ሙሉጌታ ጽብሃ አስተያየት የሰጡት የህወሓት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረጻድቃን ፓርቲያቸው ቀድሞውንም በአሸባሪነት መፈረጅ እንዳልነበረበት ገልጸው የተወካዮች ምክር ቤት ዛሬ ያሳለፈውን ውሳኔ አጥንቀዋል።
ድሮም ህወሓት አሸባሪ መባል የነበረበት ድርጅት አልነበረም። ምክንያቱም በኢትዮጵያ ትልቅ ለውጥ ያመጣና አዲስ ምዕራፍ የከፈተ ድርጅት ነበር። ከሌሎች ድርጅቶች ጋር በመሆን ማለት ነው። በኢትዮጵያ በጣም ከፍተኛ እና ፈጣን ለውጥ የመጣበት ባለ ደብል ዲጂት እድገትም የተመዘገበበት ኢትዮጵያ በመሰረተ ልማት፣ በማህበራዊ ልማት፣ ኢቪን በኢኮኖሚ፣ በፖለቲካም ሰላም በማረጋገጥ ረገድም በጣም ከፍተኛ ውጤት የታየበት ጊዜ ነበር።
ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ ነው ሽብርተኛ የተባለው የሚሉት የአብኑ የተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ በበኩላቸው ዛሬ የተላለፈውን ውሳኔ አጥብቀው እንደሚቃወሙ ገልጸዋል።
እኛ ከመጀመሪያውም ጀምረን መንግስት በሽብር ከመፈረጁ ከሁለት አመት በፊት ቀድመን ነበር እንደ አማራ ብሔራዊ ንቅናቄ ህወሓት አጠቃላይ በኢትዮጵያ ህዝብ ላይ የሰብአዊ መብት ጥሰቶችን የፈጸመ እልቂት የፈጸመ ድርጅት ስለሆነ የፖለቲካ ህልውናው ማክተም አለበት፣ በምርጫ ቦርድ መሰረዙም ተገቢ ነው፣ በሽብርም መፈረጅ ነበረበት ለናስባለን። ምክንያቱም ከሞላ ጎደል ህወሓት በተለይ ባለፉት 5 አመታት የፖለቲካ አላማውን ማሳካት ይፈልግበት የነበረ መንገድ ቴክስት ቡክ ዴፊኒሽን የሽብር ድርጅቶች ይጠቀሙበት የነበረውን የሽብርተኛ መንገድ ነው። አጠቃላይ አሸባሪዎች የሚያደርጉትን ነው ሲሰራ የነበረው። አሁንም ከዛ ባህሪው ተላቋል የሚያስብል ግምገማ የለም። ነገር ግን ደግሞ ኦኬ፣ የሰላም ስምምነቱ አካል ሆኖ በፕሪቶሪያው ስምምነት መሰረት ሽብርተኝነቱ ይነሳለታል ከተባለ ቢያንስ በስምምነቱ ውስጥ የተጠቀሱ ነጥቦችን ሙሉ በሙሉ ማክበሩ ሳይረጋገጥ መነሳቱ ትክክል ነው ብለን አናስብም። በቀጣይም የፌደራል መንግስት ኃላፊነቱን መውሰድ አለበት ብለን እናስባለን።
በሌላ በኩል የህወሓት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረጻድቃን ፓርቲው ከአሸባሪ ድርጅቶች ስም ዝርዝር መውጣቱ በህዝቡ ላይ ይደርስ ነበረ ያሉት በደል እንዲቃለልና ህዝቡ እንዲካስ የሚያስችል ስለመሆኑ ተናግረዋል። ፓርቲውም ፖለቲካዊ እንቅስቃሴውን ያለ ገደብ እንዲፈጽም የዛሬው ውሳኔ ያግዛል ነው ያሉት።
አሸባሪ በመባሉ ምክንያትም ህዝቡ ተሰቃይቷል፣ ጄኖሳይድ ታውጆበት በጣም ብዙ ሰው ሞቷል፣ ተፈናቅሏል፣ የተለያዩ ችግሮች ደርሶበታል፣ ተቋማትም ወድሟል። አሁን ህወሓት ከአሸባሪነት መሰረዙ እነዚህ የማይመለሱ ቢሆንም እንዲካስ፣ ችግሮቹም እንዲፈቱ፣ እንዲቃለሉ እንዲደረግ፣ የሞራል ካሳ በኢኮኖሚ የደረሰበት ውድመትም እንዲካስ እድል ይፈጥራል። ነፃ እንቅስቃሴም እንዲኖረው ከጫፍ እስከ ጫፍ ኢትዮጵያው እንደመሆኑ መጠን በፈለገበት ቦታ ተንቀሳቅሶ እንዲያፈራና ሀብቱን እንዲያስተዳድር እድል ይሰጣል። የታሰሩም እንዲፈቱ፣ የታገደ ንብረትም ሀብትም እንዲለቀቅ፣ የክልከላ ህጎችም እንዲስተካከሉ እድል ስለሚሰጥ በጣም በጣም ትልቅ ትርጉም አለው፣ ለሰላሙም ትልቅ ፋይዳ ያመጣል ብዬ ገምታለሁ። ፓርቲው አሁን አሸባሪ በመባሉ ምክንያት ከተለያዩ እንቅስቃሴዎች ተገድቦ ቆይቷል። በተለይ ከትግራይ ውጪ ማለት ነው። ከትግራይ ውጪ በአዲስ አበባ መንቀሳቀስ አይችልም፣ በሌሎች ክልሎችም መንቀሳቀስ አይችልም። ስለዚህ አሁን ነፃ ሆኖ እንዲንቀሳቀስ ተደራጅቶ ፖለቲካው ስራው እንዲሰራ በሌሎች የኢትዮጵያ አካባቢዎች ያሉ የትግራይ ተወላጆች ለማደራጀት፣ ለማንቀሳቀስ፣ ለመደገፍ የፖለቲካ እንቅስቃሴውን ለማካሄድ እድል ያገኛል የሚል ግምት አለኝ።
ዶክተር ደሳለኝ ጫኔ በበኩላቸው ፓርቲው ከሽብርተኝነት መሰረዙ ራሱን ለሌላ ጥቃት እንዲያዘጋጅ አቅም የሚፈጥርለት ነው በማለት ውሳኔውን ታሪካዊ ስህተት ሲሉ ተችተዋል።
ከባድ መሳሪያ የተባለው በብሔራዊ ቴሌቪዥን ጣቢያዎች ተዘግቦ አይተነው 4-5 የጎማቸው የተነሰሰ የወላለቁ ታንኮችና ጥቂት መድፎችን ነው አስረክባል የተባለው። ነገር
ህወሓት ከሽብርተኝነት እንዲሰረዝ ውሳኔ የተላለፈው በፕሪቶሪያው የሰላም ስምምነት መሰረት መሆኑን የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጅጌ የውሳኔ ሀሳቡን ባቀረቡበት ወቅት መናገራቸውን በፌስቡክ ገጹ የጠቆመው የህዝብ ተወካዮች ምክር ቤት የሰላም ስምምነቱን ለማጽናት ህወሓትን ከሽብርተኝነት ማንሳት አማራጭ የሌለው ጉዳይ ነው፣ በተጨማሪም ውሳኔ ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ማለታቸውንም ጠቅሷል። ህወሓትም በስምምነቱ መሰረት መከላከያ ሁሉንም የትግራይ ክልል አካባቢዎች ያለምንም የጸጥታ ስጋት እንዲቆጣጠር በማድረግ ከባድ መሳሪያዎችን ለሀገር መከላከያ ሰራዊት እያስረከበ መሆኑን አቶ ተስፋዬ ገልጸዋል ሲልም ምክር ቤቱ በፌስቡክ ገጹ ባወጣው መረጃ አስታውቋል። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም ተመረጠ በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት አንቀጽ 7 ላይ ህወሓት በተወካዮች ምክር ቤት ከተወሰነበት የሽብርተኝነት ፍረጃ እንዲነሳ የፌደራሉ መንግስት ኃላፊነቱን መወጣት እንዳለበት ይደነግጋል። በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው የሁለት ዓመቱ የሰሜን ኢትዮጵያ ጦርነት ከተቀሰቀሰ ከስድስት ወራት በኋላ ሚያዝያ 27 2013 ዓ.ም ነበር። ህወሓት እንዲሁም መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጁት። በሰሜን ኢትዮጵያው ጦርነት የተሳተፉት ሁሉም ኃይሎች የጦር ወንጀል ፈጽመዋል ሲል የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው ዓመታዊ የሰብአዊ ሪፖርት ላይ ከትናንት በስቲያ ማስታወቁ ይታወሳል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በሰጡት መግለጫ የኢትዮጵያ መከላከያ፣ የኤርትራ መከላከያና የአማራ ኃይሎች ግድያን፣ አስገድዶ መድፈርና ሌሎች ጾታዊ ጥቃቶችና ከቤት ንብረት ማፈናቀልን ጨምሮ በሰብአዊነት ላይም ወንጀል ፈጽመዋል ያሉ ሲሆን ህወሓትን ግን ለነዚህ ወንጀሎች ተጠያቂ አላደረጉም። ኢትዮጵያ በውጭ ጉዳይ ሚኒስቴሯ በኩል ትናንት ባወጣችው የመልስ መግለጫ የአሜሪካን መግለጫ ወገናዊና ተንኳሽ ነው ስትል ተቀባይነት እንደሌለው አስታውቃለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ነበር። አሁን ወደ መጽሔቱ ዝርዝር ትንታኔዎች እንዘልቃለን። በተደጋጋሚ የእርዳታ ጥሪ ቢያሰሙም ሰብአዊ ድጋፍ ያለማግኘታቸውን፣ በደቡብ ክልል በተከሰተው ድርቅ ሳቢያ ለአስቸኳይ ጊዜ ምግብ እርዳታ የተጋለጡ የየአካባቢዎቹ ነዋሪዎች ተናገሩ። የአሜሪካ ድምጽ ያነጋገራቸው የደራሼ፣ የቡርጂና የአማሮ ልዩ ወረዳዎች ነዋሪ አርሶ አደሮች በአካባቢዎቹ በተከሰተው ድርቅ ሳቢያ ለምግብ እጥረት መጋለጣቸውን ገልጠው ዝናብ መጣል ቢጀምር እንኳን ለዘር የሚውል አዝዕርት ጭምር እንደሌላቸው ነው የተናገሩት። የደቡብ ክልል መንግስት በድርቅ ለተጎዱ አርሶ አደሮች በ100 ሚሊዮን የገዛውን እህል እያጓጓዘ መሆኑን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። ይሁንና 40 ሚሊዮን ብር ምርጥ ዘር ገዝቶ እያቀረበ ስለመሆኑም የቢሮ ኃላፊ ወይዘሮ ሰናይት ሰለሞን ትላንት በሰጡት መግለጫ አመልክተው በፌዴራል መንግስት እንዲደገፉ በመወሰኑ ይሄኛው ድጋፍ ግን በደቡብ ኦሞና ኮንሶ ዞን ለድርቅ የተጋለጹትን አያካትትም ተብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር ይዟል።
በክልሉ የደራሼ ልዩ ወረዳ ነዋሪ የሆኑት አርሶ አደር ዋለሙ ዋቅጅራ በወረዳው ከፍተኛ ድርቅ መከሰቱን ገልጸው ከአንድ ዓመት ወዲህ ደግሞ መባባሱን አመላክቷል።
ከሶስት ዓመት ነው እንደዚህ በቃ ትንንሽ እየዘነበ ነበረ። ጭራሽ 2014 እንዳለ ጠፋ። 2015 ላይም እንደዚህ የለም። አሁን ይኸው የበልጉ እንትን እየዘነበ ነው እንጂ በቃ ራብ በጣም አለ። ወደ ታች ትንሽ ወደ ገጠሩ ቆላማው ክፍል ከብት ሁሉ ያለቀ ነው። ሰው በራብ እየተጎዳ ነው አለ።
ይህንን ተከትሎ ህዝቡ በተለይ በወረዳው ቆላማ አካባቢዎች ያሉ ሰዎች ለረሃብ ተጋልጧል በማለትም ተናግሯል። መንግስት በወረዳው አንዳንድ አካባቢዎች መጠነኛ ቢሆንም ድጋፍ ማቅረቡን ተናግረው ተደራሽ አለመሆኑን ግን ጠቁሟል።
ከዚህም በፊት በልግ ከመድረሱ በፊት እንትን ዘር ያዘጋጃሉ። ሰውን በልማት ኮሚቴ ያደራጁና ገንዘብ ቅድማ ደግሞ ከዛ በኋላ ዘር ያስመጣሉ በሰው ቁጥር። አሁን ግን ሁሉ የለም። ግባት ራሱ ግባትም እንደዚህ ከዚህም በፊት የምሰራጨው ግባትም መል
ግባት ማለት የአፈር ማዳበሪያ ማለቶት ነው።
አዎ የአፈር ማዳበሪያ፣ ዩሪያ፣ ዳፕ ምናምን ሁሉ የለም። በቃ በጣም አስቸጋሪ ነው እና መቼም ግን እየኖርን ነው አለ።
የአማሮ ልዩ ወረዳ አርሶ አደር ጴጥሮስ በንጆ በበኩላቸው በከፍተኛ ችግር ላይ ወድቀናል ሲሉ ተናግሯል።
እርዳታ የሚባል ነገር ምንም የደረሰ ነገር የለኝም እና በጣም ተቸግረናል።
በቡርጂ ልዩ ወረዳ የጎቼ ቀበሌ አርሶ አደር አቶ ጨዳያላ ለአመታት ዝናብ በመጥፋቱ በአካባቢው የሚመረቱ እንደነ ጤፍ፣ ቦሎቄ፣ በቆሎና ቡና ያለ ምርቶች ባለፉት 4 ዓመታት ዝናብ አለመጣሉን ተከትሎ መጥፋታቸውና መድረቃቸውን ተናግሯል።
ትላንትና ጀምሮ የተወሰነ ዝናብ መጣል ጀምሮ አሁን የወቅት ለኛ መጋቢት ወር የዘር ወቅት ነው። ምንም በእጅ የለም። አሁን በእጅ ነው እየዘራሁ ያለሁት።
አርሶ አደር ጴጥሮስ ከቀለብ አልፎ ዘርም መቸገራቸውን ገልጿል።
ሁሉ አይነት ነው በቃ በቆሎ ምንዘራ አለን ጤም ምንዘራ አርጓደ ምንዘራ አለን ሁሉ አይነት በቃ ስንዴም ይቀር ነገር የለም ሁሉ አይነት እየዘራነን ግን ዘሩ የለንም ድር በድርቁ ምክንያት አው ሰው በጣም አርሶ አድሮ ተቸግሯል። ይቀር ዘር የሚያገኝበት ቦታ አጥቶ ሰው አምራም ፍራንክ ምንለም በጣም ሰው ተቸግሮ በድርቅ ምክንያት ስደተኛ ስለሆነ በጣም ችግር ላይ ነው አለ።
ከብቶቻቸው እንደሞቱባቸውና ለምግብ እጥረት መጋለጣቸውን ገልጸው ሰባው ድጋፍ የሚያደርግ አካል ካለ ቀድሞ ቢደርስልን ስሉ ተማጽኗል።
ታርጠብቶ የሚበላው አጥቶ ሁሉ ከብት ኮሚን በረት የነበረው አንድ ለሶስት የነበሩት ሁሉም ከብት ተኝቷል። የኔ እንኳን የትላንት አንድ ሞቷል አንድ ሶስት ያክል በብራብ የታሰረ ደግሞ ተኝቷል። ትላንት ወዲያ አንድ ሞቷል። የኔ ብቻ ሳይሆን አካባቡ እንደዛ ሁሉ እንደዛ ብቻ ነው። የምረዳችሁ ነገር ከኖራችሁ በጊዜ እንኳን አንድ ሁለት ቀን በፊት ቢደርስና በጣም ሰው ተቸግሯል። በጣም
ቪኦኤ ያነጋገራቸው እነዚህ አርሶ አደሮች በተከሰተው ድርቅ ለምግብ እጥረት መጋለጣቸውን ገልጠው ለሰብአዊ ድጋፍ ጥሪ ብናደርግም የሰማን አካል የለም ነው የሚሉት። የክልሉ የአደጋ ስጋት ስራ አመራር ኮሚሽን በአሁኑ ወቅት በክልሉ ከሁለት ሚሊዮን በላይ ዜጎች የምግብ እጥረት እንደገጠማቸው ተናግሯል። የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ትላንት በሰጡት መግለጫ መንግስት በድርቅ ለተጎዱ ዜጎች እህል ገዝቶ እያጓጓዘ ነው ሲሉ ተናግሯል።
የልማት ስራ ላይ የተለያዩ እንቅስቃሴ የሚያደርጉ መንግስታዊ ያልሆኑ ድርጅቶች ለጊዜው የልማት ስራውን ቆም በማድረግ በሰብአዊ ድጋፍ ላይ ድርቁን በመቋቋም ድጋፍ ላይ ትኩረት እንዲያደርጉ የማድረግ ስራ ተሰርቷል ማለት ነው። ከዛ ባሻገር በራሱ ደረጃ የክልሉ መንግስት ወደ 100 ሚሊዮን ብር የሚጠጋ በመመደብ የተለያዩ ድጋፎችን እያደረገ ይገኛል ማለት ነው።
ድጋፉም 24,000 የእንስሳት የመኖ እስር ያካትታል ብሏል። ወይዘሮ ሰናይት የክልሉ መንግስት ከአጋር ድርጅቶች ጋር በመተባበር ከ40 ሚሊዮን በላይ ብር ወጪ በማድረግ የጤፍና የቦሎቄ ምርጥ ዘሮችን ስለማቅረቡን ገልጿል። በፌደራል መንግስት እንዲደገፉ በመወሰኑ ይህኛው ድጋፍ በደቡብ ኦሞና በኮንሶ ዞን ለድርቅ የተጋለጡ ዜጎችን አያካትትም ተብሏል። በክልሉ ከአንድ ሚሊዮን በላይ የቤት እንስሳቶች ለአደጋ መጋለጣቸውን የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳ መናገራቸው ተዘግቧል። የመስተዳድሩ የኮሚኒኬሽን ኃላፊዋ የክልሉ መንግስት ከመደበው ገንዘብ ላይ ለእንስሳት መኖ ማቅረብ ተጀምሯል ብሏል።
አሁን በፌዴራል አደጋ ስጋት ስራ አመራር ለማይደገፉ አካባቢዎች አቅርቦት ለማድረግ ጥረት ተደርጓል ማለት ነው። ይህም ቡርጂ፣ አማሮ፣ አሌ፣ ደራሼ፣ ኮንሶ፣ ኡባ ደብረ ፀሐይ፣ ገረሴና አባላባያ ወረዳዎች ላይ ድጋፍ ለማድረግ ተችሏል ማለት ነው።
በደቡብ ክልል ለተከታታይ 4-5 ዓመታት በተከሰተ ድርቅ ምክንያት 3 ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የክልሉን ባለስልጣናት ጠቅሰን መዘገባችን ታወሳል። ወይዘሮ ሰናይት የክልሉ መንግስት እያደረገ ያለው ድጋፍ በቂ አለመሆኑን እንደሚያምን ጠቅሰው ሰብአዊ ድጋፍ ለሚያደርጉ ወገኖችም ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን አመሰግናለሁ። አድማጮች፣ የመጽሔቱ ትንታኔ ዘገባዎች ይቀጥላሉ። ተከታዩ ደግሞ በሰሜን ኢትዮጵያ ለሁለት ዓመታት በተካሄደው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች ምርመራዎች መቀጠል አለባቸው ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ያቋቋመው የምርመራ ቡድን ያሳሰበበትን ይመለከታል። ቡድኑ ኢትዮጵያ ውስጥ ገብቶ ምርመራ እንዲያካሂድ መንግስት እንዲፈቅድም ጥሪ አቅርቧል። የአጃንስ ፍራንስ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በሰሜን ኢትዮጵያ ለሁለት ዓመታት የተካሄደውን አስከፊ ግጭት ለማስቆም የተደረገው የሰላም ስምምነት በጦርነት ወቅት ደረሱ የተባሉትን የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን ምርመራ ለማቆም ምክንያት አይሆንም ሲሉ በተባበሩት መንግስታት ድርጅት የሚደገፈው የሰብአዊ መብቶች ጥሰት መርማሪ ቡድን አባላት አስታውቀዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ማክሰኞ ዕለት በስዊዘርላንድ ጄኔቫ ባካሄደው ስብሰባ ላይ በኢትዮጵያ የተፈጸመውን የመብት ጥሰቶች እንዲያጣራ የተቋቋመው የሰብአዊ መብት ባለሙያዎች ኮሚሽን ዋና ኃላፊ መሐመድ ቻንዴ ኦትማን ባደረጉት ንግግር እንደ አውሮፓውያን አቆጣጠር በህዳር 2022 በኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት መካከል የተፈረመው የሰላም ስምምነት ወሳኝ እርምጃ ነበር ያሉ ሲሆን ከሰላም ስምምነቱ በፊትም ሆነ በኋላ ደረሱ የተባሉትን የመብት ጥሰቶች ማጣራት ዘላቂ ሰላም ለማምጣትና ሰብአዊ መብቶችን ለማስከበር አስፈላጊ መሆኑን አስመረውበታል።
Our 2022 September report found reasonable grounds to believe እንደ አውሮፓ አቆጣጠር በ2022 ያወጣነው ሪፖርት ጦርነቱ እንደ አውሮፓ አቆጣጠር በ2020 ከተከሰከሰ ጀምሮ በግጭቱ የተሳተፉ ሁሉም አካላት የጦር ወንጀልና የሰብአዊ መብት ጥሰቶችን እንደፈጸሙ የሚያሳምኑ ምክንያቶችን አግኝቷል። ኮሚሽኑ የሰላም ስምምነቱ ከተፈረመ በኋላ ተፈጽመዋል ከተባሉ ከባድ የመብት ጥሰቶች በተጨማሪ እነዚህን ክሶች ማጣራቱን ቀጥሏል። እንደዚህ አይነት ድርጊቶች በገለልተኛ ቡድን መጣራታቸው ከጥቃት ለተረፉት ለተጎጂዎችና ለቤተሰቦቻቸው ብቻ ሳይሆን ወደፊት ተመሳሳይ የመብት ጥሰቶችና ጉዳቶች እንዳይፈጸሙ ለመከላከል አስፈላጊ መሆኑን ኮሚሽኑ ያሰምርበታል።
ኮሚሽኑ ባለፈው አመት መስከረም ወር ላይ ያወጣው ሪፖርት በጦርነቱ የተሳተፉ ሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን አስታውቆ የነበረ ሲሆን የኢትዮጵያ መንግስትና የኤርትራ አጋሮቹ እየተከሰቱ ባሉት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ጀርባ እንዳሉ ለማመን ምክንያታዊ መሰረቶች እንዳሉት ገልጾ አስጠንቅቆ ነበር። እንደ አውሮፓውያን አቆጣጠር በ2021 መጨረሻ በመንግስታቱ ድርጅት የተቋቋመ ቆሞ 3 አባላት ያሉት አጣሪ ቡድን የተሰጠው ተልእኮ ባለፈው አመት መስከረም ላይ ለሌላ አንድ አመት ታድሷል። ሆኖም እስካሁን ወደ ኢትዮጵያ ለመግባት ፈቃድ እንዳላገኙ ኦትማን ይገልጻሉ።
However, we regret to date to note
እስካሁን ድረስ በተደጋጋሚ ጥያቄ ብናቀርብም የኢትዮጵያ መንግስት መርማሪ ቡድኖቻችን ወደ ሀገር ውስጥ እንዲገቡ አልፈቀደም። በዚያ ምክንያት አብዛኛው ስራችን በርቀት እየተካሄደ ነው። ስለዚህ መንግስት ከኮሚሽኑ ጋር ላለመተባበር ያሳለፈውን ውሳኔውን በድጋሚ እንዲያጤነው አጥብቀን እናሳስባለን።
አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተቆርቋሪ ቡድንን ጨምሮ በርካታ የመብት አቀንቃኝ ቡድኖችና ዲፕሎማቶች ኢትዮጵያ ምርመራውን ቀድማ ለማቆም እቅድ ያላት መስላለች በማለት ስጋታቸውን እየገለጹ ሲሆን ይህ አይነት እንቅስቃሴ በምክር ቤቱ ትዕዛዝ በሚደረግ ምርመራ ላይ ታይቶ እንደማያቅ አመልክተዋል። ኢትዮጵያ ያሰበችውን የውሳኔ ሐሳብ ከማቅረባ በፊት ውሳኔውን የማሳለፍ እድል እንዲኖራት ቢያንስ ከ47 የምክር ቤቱ አባል ሀገራት በቂ ድጋፍ ማግኘት ይኖርባታል። ማክሰኞ ዕለት በተካሄደው የምክር ቤቱ ስብሰባ ላይ ንግግር ያደረጉት በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ጸጋብ ክበበው ዳካ ግን ሀገራቸው ምርመራው ያለ ጊዜው እንዲቋረጥ ለማድረግ የነበራትን ሐሳብ ሳትተው እንዳልቀረች አመላክተዋል።
We call on the International Commission of Human Rights Experts.
ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የመጨረሻውን ሪፖርቱን እስከሚያቀርብበት እስከ መስከረም ወር ባለው ጊዜ በቅድመ ሪፖርት ውስጥ የተካተቱትን አይነት የሰላም ስምምነቱን ሊያደናቅፉ የሚችሉ ቀስቃሽና መሰረተ ቢስ ወንጀላዎችን ላለመድገም ጥንቃቄ እንዲያደርግ ጥሪ እናቀርባለን።
አባል ሀገራት በመጪው ሚያዝያ ወር በሚካሄደው የምክር ቤቱ ስብሰባ ድምጽ እንዲሰጥባቸው የሚፈልጓቸውን ረቂቅ የውሳኔ ሐሳቦች እስከ መጪው ሐሙስ ድረስ ማቅረብ ይጠበቅባቸዋል።
ስምኝሽ የቆየን አመስግኜ ወደ ተከታዩ የመጽሔት ርዕስ ልውሰዳችሁ። የቦረናና የጉጂ ውዝግብ ነገሌ ከተማ ላይ ይላል። ነገሌ ቦረና የምስራቅ ቦረና ዞን ዋና ከተማ ሆና በአዲስ መልክ እንድትመሰረት መወሰኑ እንዳስደስታቸው የአሜሪካ ድምጽ ያነጋገራቸው የነገሌ ከተማ ነዋሪዎች ገለጡ። ነገሌ ቦረና ኢህአዴግ የሀገሪቱን መንግስት ስልጣን ይዞ በነበረበት ወቅት በተሰጠው ውሳኔ ነገሌ ተብላ የጉጂ ዋና ከተማ ተደርጋ እንደነበር የገለጹት እነኚህ ነዋሪዎች በወቅቱ የነበረው ውሳኔውን እንዳልተቀበሉትና ጥያቄያቸውም ለአመታት የዘለቀ እንደነበር አክለው አመልክተዋል። በሌላ በኩል የጉጂ አባገዳዎችና የሀገር ሽማግሌዎች የዘኑ ዋና ከተማ ሆና ያገለገለች ከተማን መንጠቅ ያሉት አግባብነት የለውም ሲሉ ወንጅለዋል። የክልሉ መንግስት በበኩሉ ለአስተዳደር አመቺ በሆነ አቋም ዞኖች ከተሞችና ወረዳዎች መደራጀታቸው ያስፈጻሚው አካል ኃላፊነት ነው ሲል ተሟግቷል። ይህን ዘገባ ያደረሰችን ፀሐይ ዳምጠው ናት።
በኦሮሚያ ክልል የነገሌ ቦረና ነዋሪና የሀገር ሽማግሌ መሆናቸውን በስልክ የገለጹልን አቶ ዲዳቡዮ ነገሌ ቦረና በ1958 ዓ.ም ተመረጠ የተቆረቆረች የቦረና ከተማ ናት የሚል መከራከሪያ ያቀርባሉ።
ነገሌ ቦረና አጋ ቦረኒ ደለቴ ለፈርዳጅላት ለፈቦረኒ ካው ለፍቴ
ነገሌ ቦረና የቦረና አርዳጅላ ወይም የገዳ ስርዓት የሚከናወንበት ቦታ ነው። የቦረና አባገዳዎች መቀመጫ ነው። ይህንን ማንንም ያውቃል የነበረ ነው። ይሁን እንጂ በፊት የነበረው መንግስት ነገሌን ወደ ጉጂ የቦረና ዞን ከተማን ደግሞ ያቤሎ በማድረግ መወሰኑን ገለጸ። የቦረና ህዝብ ከጉጂ ህዝብ ጋር ወንድማማቾች ነን፣ ኦሮሞዎች ነን፣ መሬቱም ኦሮሚያ ውስጥ ነው በማለት ሳይጋጩ ጥያቄ ሳይቀርቡ ነበር። ነገር ግን ለጊዜው መፍትሄ አላገኘንም። አሁን ለአመታት የቆየ ጥያቄያችን መልስ ስላገኘ ደስ ብሎናል።
አቶ ዲዳ አክለውም ነዋሪዎቹ በ1994 ዓ.ም ለመልካም አስተዳደርና ህብረተሰቡ በአቅራቢያው አስፈላጊውን አገልግሎት እንዲያገኝ ተብሎ በስልጣን ላይ በነበረው በኢያዲግ መንግስት አስተዳደር ውሳኔ የክልሉ መንግስት ዞን እንዲደራጅ ወስኖ ነገሌ ቦረና የጉጂ ዞን ዋና ከተማ መደረጓን ያስታውሳሉ። ሆኖም ህዝቡ ለአመታት ከተማ ወደ ነበረችበት እንድትመለስ ጠይቅ እንደነበር ገልጸዋል። ሌላው አስተያየት ሰጪ አቶ ኢያዋሪዮ ያንንም ነገሌ የቦረና ቀዳሚ ከተማ መሆኗ የታወቀ ነው ጉጂ ስር እንድትሆን የተደረገው ሲሉ ቀደም ሲል የነበረ ቅሬታቸውን ገልጸዋል።
ነገሌ እንዶብ ነገሌ ቦረና ቢሉ ነገሌ ቦረና ጀቾን ዳብዱሪ ሞቱማን እንጂ ከመጋሌ አርማ
ህዝብ ሲጠይቅ ነበር። እናም እንደ አዲስ ቦረናን ሁለት አደረኩት፣ ምስራቅ ቦረናና ቦረና አንድ ቢሆን ደስ ይለኝ ነበር። ግን ለአስተዳደር አይመችም ተብሎ ለሁለት በመከፈሉ ብንከፋም ዝምታን መረጥን። ከድሮም ነገሌ ቦረና ነው የምትባለው። በኃይለ ሥላሴ መንግስት ዘመን በ1958 ከቦረና የመጀመሪያ ከተማ ሆና ተቆረቆረች። መሬቱም የቦረና ነው፣ ከቦታው ያሉም ቦረናዎች ናቸው። ነገር ግን 1994 በኢያዲግ መንግስት የኦሮሚያ ክልል መንግስት ለመልካም አስተዳደርና ለአስተዳደር አመቺ እንዲሆን በማለት የጉጂ ዞን አደራጅቶ ጉጂ ስር የነበረች ከተማ ብትሆንም ህዝቡ ለአመታት ሲጠይቅ ነበር። አሁን የህዝብ ጥያቄ መልስ አግኝቷል።
በሌላ በኩል የጉጂ አባገዳዎችና የሀገር ሽማግሌዎች ግን ነገሌ የጉጂ ዞን ዋና ከተማ ሆና ከ20 አመት በላይ በማገልገሏ ወደ ምስራቅ ቦረና መካለል የለባትም ሲሉ ቅሬታቸውን አሰምተዋል። በተመሳሳይ የባሌ ዞን አባገዳዎችና ሀገር ሽማግሌዎች መደወላቡን ጨምሮ 3 ወረዳዎች ወደ ምስራቅ ቦረና በመካለላቸው ቅር ተሰኝተው ለፌደራልና ክልል መንግስት ቅሬታ ማቅረባቸውን ለአሜሪካ ድምጽ መግለጻቸው ይታወሳል። አባገዳ ባንታቱሬ ባሌ ዞን መደወላቡ አስተያየታቸውን ከሰጡት መካከል ናቸው።
ወጣታችን የለኝ ወራተረት ጎድል ፍሪፈት ቱርክ ድብርቶታ ፈከሰሪ ትቦሚ እንዶ ኢሬሳም ፍንፍን ኢሬሳሙ ኩኒ ዱርሲ ኦሮሚያ ከሳ ከጀልከበ መደወላቡ
ስለ ባህላችን ነው። በጽሁፍ አቤቱታ ያቀረብ ነው። በገዳው ስርዓት የሴቶች መብት እዛ ቦታ ላይ ነው የተደነገገው። የፍንፍኔ ሆራ በመጀመሪያ ጊዜ አሁን የሚከናወንበት ቦታ የተጀመረው ከመደወላቡ ነው። አሾ አሽራ የምትባል ኮረዳ ናት ከመደወላቡ መታ የጀመረችው። የመንዶ ልጅ ነች። አበባ ይዛ ፍሬ አፍርቻለሁ ለአቅመ ሔዋን ደርሻለሁ ዳሩኝ ብላ ሬቻውን እሷ ናት የጀመረችው። እናም በአጠቃላይ ሬቻ በኦሮሚያ ደረጃ የተጀመረው በመደወላቡ ነው። ሌላው መደወላቡ ኦሮሞ ሕግና ስርዓት የሚደነግግበት ቦታ ስለሆነ ከባሌ ዞን መቀየር የለበትም። ኦዳሮባ በኦሮሞ ገዳ ስርዓት ውስጥ የጨፌ ህግና ደንብ የሚታወቅበት የሚወጣበት ቦታ ነው። ገዳ የሚቀበሉበት፣ ገዳ የሚሰየሙበት፣ አባገዳዎችን ከስልጣን የሚያነሳው ሁሉም የገዳ ስርዓት ውስጥ የሚከናወኑ እዚህ በኦዳሮባ በመደወላቡ ነው። እናም ይህ ሁሉ የሚከናወንበት የሲኮ መንዶን ባህልና እሴት ይጎዳል። መንግስት በዚህ አግባብ ቢያይ ብለን ነው ቅሬታ ያቀረብ ነው። ጠይቀናል፣ መልስ አልተሰጠንም፣ እየጠበቅን እንገኛለን።
በዚህ ላይ የጠየቅናቸው የነገሌ ቦረና ነዋሪዎች አሁን ወደ ምስራቅ ቦረና የተካለሉት ወረዳዎች ቅርበታቸው ለምስራቅ ቦረና ነው በማለት አስተያየታቸውን ሰጥተዋል።
አርዳሸነ ቀብዙ አርዳጅዳቲ አርዳጋማቹ
መደወላቡ ታሪካዊ ቦታ ነው። አርዳጅላ ወይም የአባገዳዎች መሰብሰቢያም ነች። እናም ወደ ምስራቅ ቦረና መከለሉ በጣም አስደስቶናል።
ባለፈው ሳምንት መጨረሻ መግለጫ የሰጡት የኦሮሚያ ክልል የኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ስለ ዞን አደረጃጀቱ ተጠይቀው ተከታዩን መልስ ሰጥተዋል።
የኦሮሚያ ብሔራዊ ክልላዊ መንግስት የመልካም አስተዳደርን ጥያቄዎችን ለመመለስ ህዝብ የተደራሽነትን ማዕከል በማድረግ በተለያየ ጊዜ አደረጃጀቶችን ፈጥሯል። ኦሮሚያ ቀደም ብሎ ሲመሰረት 8 ዞኖች ብቻ ነበሩ። 8 ዞን ከዛ እየበዛ ነው የመጣው ማለት ነው። ይሄም አሁንም የተደረገው ከዚህ ጋር የሚያያዝ ነው። የኦሮሞ ህዝብ በባሌም ተካለለ በቦሌ ተካለለ ኦሮሞ ኦሮሞ ነው ማለት ነው። ኦሮሚያ ኦሮሚያ ነው። አንድ መንግስት ነው ያለው። መንግስት ሪስትራክቸር አስፈላጊ ነው ብሎ ባመነበት ጊዜ አደረጃጀቱ የመፈተሽ ህገ መንግስታዊ መብት አለው ማለት ነው። ስለዚህ ወስኖ ማወያየት አወያይቶ መወሰንም ይቻላል ሁለቱም ይቻላል ማለት።
የአሜሪካ ድምጽ ያነጋግራቸው የጉጂና የባሌ ዞኖች ነዋሪዎች አባገዳዎችና የአገር ሽማግሌዎች ከዞኖቹ ተወዝደው የምስራቅ ወረና ዞን ውስጥ የተካተቱት ወረዳዎች ላይ ቅሬታ እንዳላቸውና ውሳኔውን እንደማይቀበሉ አቋማቸውን ገልጸዋል። በሌላ በኩል የነገሌ ቦረና ነዋሪዎችና የቦረና ዞን አባገዳዎችና የአገር ሽማግሌዎች የምስራቅ ወረና መድረጃቱ እንዳስደሰታቸው ተናግረዋል። የክልሉ መንግስት የተደረገው አደረጃጀት የህዝቡን ተጠቃሚነት ያማከለ ነው አይቀለበስም ሲል መግለጹ ተወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። ክብራትና ክብራን አድማጮች የመጽሔቱን ዝርዝር ዘገባዎች ያገር ውስጥን ነበር እየተከታተልነው። አሁን ወደ አንድ ዓለም አቀፋዊ ጉዳይ ወስዳችኋለሁ። የባህር ደህንነት ጥበቃ የሚጨምረው የዩናይትድ ስቴትስና የምዕራብ አፍሪካ ሀገሮች ወታደራዊ ልምምድ። ዩናይትድ ስቴትስ መሩ ፍሊት ሎክ ወታደራዊ ልምምድ በምዕራብ አፍሪካ በጊኒ ባህረ ሰላጤ አካባቢ ለሰፈሩ ወታደሮች የባህር ደህንነት ስልጠናን እያስተዋወቀ ነው። ሄንሪ ዊልከንስ ከሶጋፔኮ ጋና ያጠናቀረው ይህ ዘገባ በባህር ላይ ወንበዴዎች የሚፈጸም የነዳጅ ዘይት ዝርፊያ ላይ የተነጣጠረና ታጋቾችን ለማዳን የሚደረግ ስልታዊ እንቅስቃሴን ያካተተ ወታደራዊ ልምምድ ነው። ይህም እንዲስፋፋ ምክንያት መሆኑን ይመለከታል። የጋና፣ የናይጄሪያና የአይቮሪ ኮስት ወታደሮች በልምምዱ ታጋቾችን ተመስለው ከሚሳተፉ ሰዎች ጋር በመሆን ወደ መርከቢቱ ለመሳፈር ተዘጋጅተው ይታያሉ። ፍሊንት ሎክ በመባል የሚታወቀውና በዩናይትድ ስቴትስ የሚመራው የጸረ ሽብር ወታደራዊ ልምምድ በምዕራብ አፍሪካ ወታደሮች የሚሰጥ የባህር ላይ ስልጠና ሲያካትት በ20 ዓመታት ውስጥ ለመጀመሪያ ጊዜ ነው። አንዳንድ የወታደራዊ ልምምዱ ተሳታፊዎች ታዲያ የዘንድሮ ልምምድ ለምን በምዕራብ አፍሪካ የባህር ዳርቻ ተዋሳኝ ሀገሮች ደቡባዊ ክፍሎች ላይ ልዩ ትኩረት አደረገ የሚል ጥያቄ ያነሳሉ። ምክንያቱም እነኚህ ሀገሮች የተደቀኑባቸው የሽብር ስጋቶች በአመዛኙ በስተሰሜን በኩል ከሚነሱት በሳህል አልቃይዳና እስላማዊ ጽንፈኛ ቡድን አይሲስ እንዲሁም በሰሜን ምስራቅ ናይጄሪያ ካሉት ቦኮ ሐራም ታጣቂዎች ጋር የተቆራኘ በመሆኑ ነው። እንደ ዩናይትድ ስቴትስ ወታደራዊ ኃላፊዎችም ገለጣ የባህር ላይ ስልጠናው ጥያቄ የመጣው ከአፍሪካውያኑ አጋሮቻቸው ነው።
Ghana is strided by rivers which run from the north to the south.
ጋና ከሰሜን ወደ ደቡብ በሚፈሱ ቮልታ፣ ፕራና፣ አንኮብራን በመሳሰሉ ወንዞች ተከፋፍላለች። እነዚህ የባህር መስመሮች ጽንፈኛና አሸባሪ ቡድኖች ወደ ደቡብ የአገሪቱ ክፍል የሚያጓጉዙ አቅርቦቶች ጋር የተያያዙ እንቅስቃሴዎች ፈጽመው ለማምለጥና ሰርጎ ለመግባት የሚጠቀሙባቸው ናቸው።
የምዕራብ አፍሪካ የጊኒ ባህረ ሰላጤ ለአመታት ይታየ የነበረውን የአፍሪካ ቀንድ አካባቢ የባህር ላይ ዘርፊያ ድርጊቶች መተካቱን ተከትሎ ባለፉት ጥቂት አመታት ውስጥ የዜና ዘገባዎችን ትኩረት ስቦ ቆይቷል። ይሁንና ከ2021 ዓመተ ምህረት አንስቶ ግን የባህር ላይ ወንብድናው በአካባቢው መታየት በማቆሙ ዓለም አቀፉ የባህር ላይ እንቅስቃሴ ተከታታይ ድርጅት ሳይቀር ስጋት ደቃኝ ከሚላቸው አካባቢዎች ዝርዝር ሰርዞታል። ተንታኞች እንደሚናገሩትም በአሁኑ ጊዜ ብርቱ ፈተና የደቀነው ህገወጥ እንቅስቃሴ የባህር ላይ የነዳጅ ዘይት ዝርፊያ ሆኗል።
But it's not attacking of ships in terms of stealing their cargo or kidnapping their crew.
የመርከቦችን ጭነት ለመዝረፍ ወይም ሰራተኞቻቸውን ለማገት ተብሎ የሚፈጸም ማጥቃት አይደለም። ባለፈው አመት መገባደጃ ላይ በጅጉ አይሎ ያየነው ከፍተኛ የነዳጅ ስርቆት ነው። የነዳጅ ስርቆት ወይም ዘረፋ በአሁን ወቅት ለናይጄሪያ ትልቁ ራስ ምታት ሊሆን ይችላል።
ይህን አስመልክቶ ናይጄሪያ ብቸኛዋ ሀገር አይደለችም። ጋናም ከባህሩ ላይ የሚፈጸሙ ህገወጥ ድርጊቶችን ለመዋጋት ውጥናላት።
Ghana is drilling oil, so we have to ensure that we have eyes on
ጋና የነዳጅ ዘይት ለማውጣት ጉድጓድ ቁፋሮ ላይ ነች። ስለሆነም እነዚያ አካባቢዎች በጣም የተጠበቁና አስተማማኝ መሆናቸውን ማረጋገጥ አለብን። ምክንያቱም አንዴ ከህገወጥ ሰዎች እጅ ከገባ መላ አገሪቱን አደጋ ላይ ሊጥል ይችላል።
ምንም እንኳን የቱን ያህል ተደጋግሞ እየታየ ነው የሚለውን አስመልክቶ ያለቀለት መረጃ ባይኖርም የነዳጅ ዘይት ዝርፊያ ከጊዜ ወደ ጊዜ እየጨመረ የመጣ ችግር መሆኑን ተንታኞች ያስረዳሉ። የናይጄሪያ ምክር ቤት ባለፈው አመት ባደረገው ምርመራ በዚሁ አመት ከጥር እስከ ነሐሴ ባለው ጊዜ ውስጥ ብቻ ነዳጅ በየብስና በባህር ጓጓዝ በነበረበት ወቅት በተፈጸመ ዝርፊያ ከ2 ቢሊዮን ዶላር በላይ ገቢ አጥታለች። በሌላ በኩል እንደ ተንታኞቹ እምነት የባህር ላይ ወንብድናው እንቅስቃሴ ቀንሶ መታየት ምክንያቱ ጊዜያዊ ብቻ ሊሆን ይችላል።
The bad news is I do think this is cyclical and so a combination with very
አሉታዊ ዜና ይህ ሁኔታ ደጋግሞ የሚከሰት መሆኑ ነው ብዬ አስባለሁ። እናም በጣም ከፍተኛ የሆነ የነዳጅ ዘይት ዋጋ ሩሲያ በዩክሬን ከፈጸመችው ወረራ ጋር ተዳምሮ ሁኔታው ይበልጥ ተባብሷል። የባህር ወንበዴዎች አሁን ወደ ነዳጅ ዝርፊያው ፊታቸውን አዙረዋል። የነዳጅ ዘይት ዋጋ ከቀነሰ ወደ ባህር ላይ ወንብድናው ስራቸው የሚመለሱ ይመስለኛል።
የጉዳዩ አቂዎች አያይዘውም የሀገራቱን ኢኮኖሚዎች ደህንነት በማስጠበቅ የምዕራብ አፍሪካ ሀገራት መረጋጋትና ብልጽግና የአሸባሪ ቡድን አባላትን ምልመላ በመዋጋቱም ረገድ ሁነኛ ሚና ሊጫወት ይችላል። በደቡቡ የባህር ዳርቻዎች አካባቢዎች የሚካሄደው ይህ የባህር ላይ ወታደራዊ ስልጠናም የአልቃይዳ፣ አይሲስ እና ቦኮ ሐራምን እንቅስቃሴዎች በመግታቱ ረገድ ጥሩ ውጤት ሊያስገኝ ይችላል ብለው ያምናሉ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ተከታዩ ቅንብር ልውሰዳችሁ። ዲሞክራሲ በተግባር ከኦሮሚያ ክልል ለህዝብ ተወካዮች ምክር ቤት አባላትነት የተመረጡ ተወካዮች ኦሮሚያ ክልል ውስጥ በመንግስትና ታጣቂዎች መካከል እየተካሄደ ነው ያሉት ውጊያ እንዲቆም የአፍሪካ ህብረት ጣልቃ እንዲገባ ሲሉም ጥሪ ያቀረቡ በጉዳዩ ላይ አስተያየታቸውን የሰጡ ሁለት የምክር ቤቱ አባላት ጥያቄውን ሲያቀርቡ ያሁኑ ሁለተኛ ጊዜያቸው መሆኑንም ተናግረዋል። ሆኖም እስካሁን ምንም አይነት ምላሽ አላገኘንም ሲሉ ግጭቱ የትግራይ ክልሉ ጦርነት በተፈታበት መልኩ በአፍሪካ ህብረት አዋይነት እንዲፈታ ሲሉም ጠይቀዋል። አኮር መልካ ነው የተከታተለው።
የኢትዮጵያ ህዝብ ተወካዮች ምክር ቤት አባልና ከኦሮሚያ የተወከሉ አባላት አስተባባሪ ረዳት ፕሮፌሰር ብዛዩ ደገፈ ከኦሮሚያ ክልል የተውጣጡ የኢትዮጵያ ህዝብ ተወካዮች ምክር ቤት አባላት ሰሞኑን ሲመክሩ ቆይተው ጥያቄውን በደብዳቤ ማቅረባቸውን ተናግረዋል።
መንግስታችን ሐሳብ የሚገድብ ነው ብለን እኛ አናምንም። ትግራይ ክልል ውስጥ የተደረገው እርቅ ኦሮሚያም ክልል ውስጥም መደረግ አለበት ብለን ከዚህ በፊትም አስገብተን ከፓርቲያችን ከመንግስታችን ጋርም ቁጭ ብለን ተወያይተን እንደ ህዝብ ተወካይ የህዝባችን ችግር የኛም ችግር ነው በሚል መፈታት አለበት በሚል አስገብተናል። ያ ውጤት አሳይቷል ማለት ነው። ውጤቱ ደግሞ ይሄን ችግር አይቶ የኦሮሚያ ብሔራዊ ክልላዊ መንግስት የሰላም ጥሪ አድርጓል ማለት ነው። አጥቆ ኦሮሚያ ውስጥ የሚንቀሳቀሱም ያንን ጥሪ ተቀብሏል። ነገር ግን የሚቀጥሉ ስቴፖች እስካሁን ስራ ላይ ስላልዋሉ ስላልታዩ ለህዝቡም ግልጽ ስላልሆነ ህዝቡም ቀጣይ አቅጣጫ ምንድን ነው ብሎ እየጠየቀን ስላለ እኛ እንደ ምክር ቤት አባል ተወያይተን ሐሳባችን አቀረብን ማለት ነው።
በደብዳቤው ባቀረቡት ምክር ሐሳብ የተካተቱ የሰላም ሂደቶችን በመግለጽ በአፋጣኝ ምላሽ ሊሰጥ እንደሚገባም አሳስበዋል።
ለምሳሌ የት እንደሚወያዩ ተወካዮቻቸው ማን እንደሆነ አወያያቸው ማን እንደሆነ ከዛ በኋላ እስከ መጨረሻ መጥቶ ኮንፈረንስ የሰላም ኮንፈረንስ እስከሚደረግ ድረስ ለህዝቡ ማሳወቅ እንዳለባቸው ነው እዚ ጽሑፍ ውስጥ ያስቀመጥንና ለአፍሪካ ህብረት ለብልጽግና ፓርቲ ለጠቅላይ ሚኒስትር ጽሕፈት ቤትና ለፓርላማ ጽሕፈት ቤት ያስገባ ነው ማለት ነው።
ለክልልና ፌደራል መንግስት አካላት ያቀረቡትን ጥሪ ለታጣቂዎቹ ያቀረቡበት ሁኔታ ይኖር ይሆን ሲል የአሜሪካ ድምጽ ላቀረበላቸው ጥያቄ ተከታዩ ምላሽ ሰጥቷል።
እኛ አግኝተን አወያይተን ሳይሆን ወይም ከሚዲያ እና ከተለያዩ ሀሳቦች ከህዝባችን ደግሞ ስለምንወክል ህዝባችን ከተለያዩ ወረዳዎች ከተለያዩ ቦታዎች ይደውሉልናል። የጀመራችሁት ነገር ጥሩ ነው፣ በርቱ፣ ሰላም እንፈልጋለን፣ እርቅ እንፈልጋለን፣ እኛ ሰላም ወዳድ ህዝብ ነን ብሎ ስለሚጠይቁን ያንን ወስደን ነው አንድ ላይ እኛ መንግስትንም ለአፍሪካ ህብረትም ማቅረብ የፈለግነው። ፓርቲያችን ሰላም ይፈልጋል፣ ህዝባችን ሰላም ይፈልጋል። ይሄ አንደኛው ያነሳሳን ነው። ሁለተኛ የኦሮሚያ ብሔራዊ ክልላዊ መንግስት የሰላም ጥሪ አድርጓል። ሶስተኛው ታጥቆ ኦሮሚያ ውስጥ የሚንቀሳቀሱ ኃይሎችም ጥሪውን ተቀብሎ መግለጫ አውጥቷል። ይሄንን ስናይ አንድ ወር ቆየ ምንም ወደ ስራ ሳይገባ አሳስቦን ለምን ወደ ስራ አልተገባም በሚል ነው ይሄንን ያወጣን።
የአፍሪካ ችግር በአፍሪካ እንዲፈታ በማሰብ ደብዳቤውን ለአፍሪካ ህብረት ማቅረባቸውን ገልጿል።
አፍሪካ ህብረት ደግሞ እንዲያወያይ የሀገራችን የሰሜኑ ጦርነት አወያይቶ ስለጨረሰ ይሄንንም ኔጎሽየት እንዲያደርግ እንዲያወያይና ህዝባችን ወደ ሰላም እንዲመጣ ነው የፈለግነው። እንደጋጣሚ ኢትዮጵያ ውስጥ ነው ሄድኳርተሩ፣ ለሁሉም አፍሪካውያን ይቆማል። ፓርቲያችን ደግሞ መንግስታችን ደግሞ የአፍሪካ ችግር በአፍሪካውያን የሚል ሐሳብ ፕሪንሲፕል ስለሚከተል ወደ ውጪ ወጣ የለም ማለት ነው። የጠየቅነው ደግሞ ጦርነት አይደለም። እኛ የጠየቅነው ሰላም ነው። እኛ የጠየቅነው እርቅ ነው። እኛ የጠየቅነው ፍቅር ስለሆነ የህዝባችን ጥያቄ ስለሆነ ነው እንደዚህ ባልተለመደ ሁኔታ የምንጠይቀው እንጂ መንግስታችን ይሄ ሐሳብ የለውም፣ ህዝባችን ይሄ ሐሳብ የለውም በሚል ሳይሆን እንደ ህዝብ ተወካይ ግን ህዝባችን ሲቸገር ሐሳብ መስጠትና መወያየት ግድ ስለሆነ ነው።
ሌላው ከምዕራብ ወለጋ የሃሩ ወረዳ ህዝብን በመወከል የህዝብ ተወካዮች ምክር ቤት መግባታቸውን የተቀሰሱት አቶ ቶላ ኃይሉ ጥሪውን ያቀረብነው የህዝብ ሮሮን ዝም ብለን ማየት ስላልቻልን ነው ሲሉ አስረድተዋል።
ረኮ ከወጋሸናን ከና ወጋሸን ተመንደር በተርገም በኩ ማን ኦሮሞ
የኦሮሞ ህዝብ ባለፉት 5 አመታት ውስጥ ያየውን ችግር በባለፈው 50 አመት ውስጥ አላየም። እኛ እየተገደለ ያለውን እየተፈናቀለ እየተዘረፈ ንብረቱ እየተቃጠለበት ያለውን ህዝብ ነው የወከልነው። የህዝቡን ሮሮ ዝም ብለን ማየታችን ስህተት ስለሚሆን የተለያዩ አካላትን አናግረን ልክ የትግራይ ክልልና ፌደራል መንግስቱ ችግር በተፈታበት የሰላም ሂደት በኦሮሚያ ክልልና ሸማቂዎቹ መካከል ያለውም ችግር በሰላማዊ መንገድ ይፈታ ነው የምንለው ነው ያሉት።
ይህ ዜና እስከተጠናቀረበት ድረስ ለደብዳቤው ምላሽ የሰጠ አካል አለመኖሩን የህዝብ ተወካዮቹ ገልጸው ከመንግስትም ሆነ አፍሪካ ህብረት በጎ ምላሽ እንደሚጠብቁ ጠቁመዋል። በዚህ ዙሪያ ከኦሮሚያ ክልል ኮሙኒኬሽን ቢሮም ሆነ የፌዴራል መንግስት ኮሙኒኬሽን አገልግሎት ሚኒስቴር ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ናኮር መልካ ካምቦ።
በፍጥረት ወደ መጨረሻው ርዕስ ልሰዳችሁ። ትውልደ ኢትዮጵያዊ ታዋቂ ባለሙያ ማርከስ ሳሙኤልሰን ከታወቀበት የምግብ አዘገጃጀት ሙያው በተጨማሪ ሴቶች፣ ጥቁሮችና ነጭ ያልሆኑ ሌሎች ዜጎች የባህላዊ ምግብ ቤትና ባለቤቶች መስራቾችን ለማስተዋወቅና ለማበረታታት Seat at the Table የተሰኘ ፖድካስት ማዘጋጀቱን Associated Press ዘግቧል። ደረጀ ደስታ እንደሚከተለው አቀናብሮታል።
Boom. 9 iconic chefs, each with a vision to create the most delicious influential restaurant ever.
የምግብ ባለሙያው ማርክ ሳሙኤልሰን ስለሚያሰናዳቸው የተለያዩ የምግብ ዝግጅቶች ብቻ ሳይሆን ዝነኛ ለሆነው ምግብ ቤቱ ስለሚከፍታቸው ሰራተኞችን በእጅጉ የሚጨነቅ መሆኑን ይገልጻል።
I am very ambitious and maybe it's connected to the fact that I was born in a hut and come from very little, but I'm also extremely grateful and
እኔ በጣም ለማደግ እንጣጣር ነኝ። ምናልባት የምትወልድኩት በደሳሳ ጎጆ አመጣጤም ከአነስተኛ ቤተሰብ ስለሆነ ይሆናል። ነገር ግን እጅግ በጣም አድርጌ አመሰግናለሁ። እንግዲህ የኔ ምግብ ቤቶች የምኖርበት ማህበረሰብ ነጸብራቅ መሆናቸውም አይደል? ስለዚህ ሄብና ማር በተሰኙት ምግብ ቤቶቻችን ጥቁር ሴቶች ወደ አመራር ኃላፊነት እንዲመጡ ወስነናል። ሬድ ሮስተር የተከፈተው ሃርለም ውስጥ ነው። ምክንያቱም በኢንዱስትሪያችን ውስጥ ለጥቁሮችና ለጠያይም ሰዎች የሥራ ዕድል መፍጠር እንፈልጋለን። ለኔ ደግሞ ያው ታውቁታላችሁ፣ ምግብ ማዘጋጀት በጣም ስለምወድ ያ ዕድል ለሁሉም ሰው እኩል እንዲዳረስ ፈልጋለሁ። ሆኖም ዕድሉ ፍትሃዊ ሆኖ በተገቢው መንገድ እኩል መዳረስ ይኖርበታል።
በሴቶችና ነጭ ባልሆኑ የማህበረሰብ ክፍሎች የተመሰረቱ ምግብ ቤቶችን ክብር ለመስጠትና ለማበረታታት በሳሙኤልሰንና ተከታዮቹ ሼፍ ጆናታን ዋክስመን ሲት አት ዘ ቴብል የተባለ 8 ክፍሎች ያሉት በድምጽ የተዘጋጀ ተከታታይ የፖድካስት ፕሮግራም ባለፈው አመት ላይ አዘጋጅተዋል። የምግብ ባለሙያ ሼፎች ብዙ ምግብ ቤቶች ሲቋቋሙ ጀምሮ ከተሳተፉት ጋር በመሆን አሜሪካ ውስጥ እጅግ ልዩና ታዋቂ የነበሩትን በአልበርት ራይት የተጀመሩትን እንደ ኒውዮርኩ ፈርቀዳጅ ጄዝቤልና በአሊ ቤተሰብ በዋሽንግተን ዲሲ የተቋቋመው ቤንስ ቺሊ ቦል እንዲሁም በቻርልስ ፋን ሳን ፍራንሲስኮ ውስጥ የተከፈተው ዘስላንት ዶር የተሰኘው ምግብ ቤት ይገኙበታል። ምግብ የፖድካስቱ ትኩረት ሆኖ የሚያገለግል ሲሆን የተለያዩ ተቋሞች በማህበረሰቦችና ባህሎች ላይ እንደ ሽሪምፕ የቁርስና የሳንድዊች ስጋና ድንች በመሳሰሉት አማካኝነት ተጽዕኖ በማሳደር እንደሚያገለግሉ ተገልጿል። የጥቁሮች ታሪክ ከመዘከርበት ወር ወደ ሴቶች ታሪካዊ ወር ስንሸጋገር ይህን ነገር ማጋራት በጣም አስፈላጊ መሆኑ ተሰምቶኛል። የጥቁሮች ታሪኮቻችን አንድ ነጠላ ነገር ብቻ አለመሆናቸውን እናውቃለን ብሏል ሳሙኤልሰን። በገጠሪቱ ኢትዮጵያ የተወለደው ሳሙኤልሰን ወላጅነቱ እንደ አውሮፓ አቆጣጠር በ1970 በሳምባ ነቀርሳ ከመተችበት በኋላ ወደ ስዊድን በጉድፈቻ ተወስዶ ማደጉን የህይወት ታሪኩ ያስረዳል። ሁልጊዜም ወደ ሬስቶራንት ስገባ ወደ ትንሿ የአሜሪካ ታሪክ ቁራጭ የገባው ሆኖ ይስማኛል። It at the table በሚለው ፕሮግራማችን ማስያዝ የምንፈልገው ነገር እሱን ነው። ከምግቡም ባሻገር ነገርየው የተለየ የሚያደርጉት ሰዎች ናቸው ብሏል ማርክሰን። It at the table በሚል በድምጽ የተተረከው የፖድካስት ፕሮግራም አሁን መደመጥ መጀመሩን አሶሲየትድ ፕሬስ ዘግቧል።
ደረጃና መሰግናለሁ ለምሽቱ ያዝነውንም እዚህ ላይ አበቃን። አድማጮች አስተናግድኳቸው አሉ ላከበደ ከተቀርባል ድርቦች ጋር እዚህ ተሰናበትኩ። ነገ ከምሽቱ ሰዓት ላይ እንገናኝ። ሰላም ደህና ደሩ። Thank you.